የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ጳጉሜ 5/2011 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል አዲሱን ዓመት ምክንያት በማድረግ የአማራ ክልል መስተዳድር ምክር ቤት ለ4000 ታራሚዎች ምህረት አድርጓል።
ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ እነሱም እንዲፈቱ ተደርጓል።
የክልሉ ጠቅላይ አቃቤ ሕግ መስሪያ ቤት ኃላፊ አቶ ገረመው ገብረ ጻድቅ ናቸው። የባለ ገበያን ዞር ዞር ብለን ቃኝተናል። ሽንኩርት ስንት ገባ ስንልም ጠይቀናል።
ሽንኩርትማ መጀመሪያም እኮ ወደ 10ዎቹ ቤት ነበር የሚገዛ። አሁን 15 16 እያለ አሁን ዛሬ 23 24 እያሉ ነው። በፊት 18ም ወርዶ ነበር 17ም ወርዶ ነበር። እኛ ዛሬ አሁን 23 24 እያሉ ነው ደረቁን።
በመልካም ወጣት መርሃ ግብር ህይወታችን ተለወጠ ካሉ ወጣቶች ጋር ምንጫወታለን።
ህይወት ለውጥ ስታረክ ትላንት ከነበርክበት ፐርሰናል ህይወት አሁን ወዳለበት ፐርሰናል ህይወት ነው ያመጣው። ስለዚህ የትላንት ማንነቴ አይመለከተኝም። የትላንቱ አቤል ሞቷል፣ ይሄ አዲሱ አቤል ነው ያለው።
እኚህና ሌሎች መሰናዶዎች በግማሽ ሰዓት ቆይታችን ለእናንተ ይደርሳሉ። ሀብታሙ ስዩም አብሬያችሁ አመሻለሁ። በቅድሚያ አጫጭር የዓለም ዜናዎችን እናስደምጣችኋለን። ኤደን ገረመው ትጠብቃችኋለች።
ስልሳ አምስት እንሆናለን የሚሉ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ህግ አፋኝ ነው በማለት በስራ ላይ እንዳይውል ጠየቁ። በቅርቡ በህዝብ ተወካዮች ምክር ቤት የታወጀውን የፖለቲካ ፓርቲዎችና የስነ ምግባር አዋጅ መሰረታዊ መብቶችን የሚጥስ ነው ሲሉ በስራ ላይ እንዳይውል ጥሪ ያቀረቡበት መግለጫውን ያነበቡት ወይዘሮ አስካለ ኃይሉ ናቸው።
በቅርቡ በኢፌዴሪ ህዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ህግ የዜጎች መሰረታዊ የመደራጀትና የመምረጥ የመመረጥ ሐሳብን በነጻነት የመግለጽ መብት የጣሰ አፋኝ ህግ ስለሆነ በስራ ላይ እንዳይውል አጥብቀን እንጠይቃለን። ህጉ የኢትዮጵያ ዜጎች የፖለቲካ ድርጅቶች ኃይሎች የታገሉለት መስዋዕት የከፈለበት ሰላም፣ አንድነትና ዲሞክራሲ ብሎም የዜጎች ነጻነት ከምንጊዜውም በላይ አደጋ ላይ የሚጥል ስለሆነ በስራ ላይ ከመዋሉ በፊት በተገቢው ሁኔታ እንዲሻሻል ለማድረግ ወደ ውይይት ጠረጴዛ እንዲመለስ አጥብቀን እንጠይቃለን።
ከህግ መውጣቱ ጀርባ ሴራና ጸረ ዲሞክራሲያዊ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች በቅርቡ ድምጻችን ይሰማ የሚል እንቅስቃሴም እንደሚጀምሩ ገልጸዋል። ዘገባው የመለስካቸው አማሃ ነው። ኤርትራ አንድ ስለ መገናኛ ብዙሃን ይዘት የሚከታተል ቡድን ኤርትራ ከዓለም በከፋ መልኩ ሳንሱር የበረታባት ሀገር መሆኗን ገልጿል። ለጋዜጠኞች መብት የሚሟገተውና ዋናው መስሪያ ቤቱ በኒውዮርክ የሚገኘው ኮሚቴ ፎር ፕሮቴክቲንግ ጆርናሊስትስ ሲፒጄ የተባለው ድርጅት ዛሬ ባወጣው ዘገባ ከዓለም ሳንሱር እጅግ ከሚጠብቅባቸው 10 ሀገራቶች መካከል ኤርትራ ቀዳሚውን ቦታ ትይዛለች ብሏል። የዩናይትድ ስቴትስም ይሁን የሌላ ማናቸውም የሀገር መንግስት በውስጥ ጉዳያችን ውስጥ ጣልቃ መግባት እጅግ ተገቢ ያልሆነ አድራጎት ይሆናል ሲሉ የሆንግ ኮንግ ዋና ስራ አስፈጻሚ ካሪ ላም ተናገሩ። በተቃውሞ የተወጠሩት የሆንግ ኮንግ ዋና አስተዳዳሪ ይህን ያሉት ባለፈው እሁድ አፍቃሪ ዴሞክራሲ ሰልፈኞች በዩናይትድ ስቴትስ ቆንስላ ደጃፍ ያካሄዱትን ሰልፍ በተመለከተ ሲያስጠነቅቁ ነው። ተቃዋሚ ሰልፈኞቹ የዩናይትድ ስቴትስ ምክር ቤት በሁለቱ ፓርቲዎች ድጋፍ እንቅስቃሴያችንን የሚያግዝ ህግ ይደንግግልን ሲሉ ጠይቀዋል። የአፍጋኒስታን ታሊባን ቡድን ትናንት ሰኞ ሌሊት በሰሜናዊ ታካር ክፍለ ግዛት አንድ ተጨማሪ ወረዳ ተቆጣጠረ። ነውጠኛው ቡድን በቅርቡ በዚሁ ክፍለ ግዛት የተቆጣጠረው 3ኛ ወረዳ መሆኑ ነው። የታካር ሀገረ ገዢ ቃል አቀባይ ጃዋድ ሄጅሪ ለቪኦኤ በሰጡት ቃል ለሁለት ቀናት ከተካሄደ ከባድ ውጊያ በኋላ የመንግስቱ የጸጥታ ኃይሎች ከወረዳዋ መሀል ማፈግፈጋቸውን ገልጸዋል። ሆኖም ታሊባን 20 የጸጥታ አባላት ገድለናል ያለውን የክፍለ ሀገሩ ባለስልጣናት ምንም ጉዳት አልደረሰም ብለው አስተባብሏል። አፍጋኒስታን እንደ አውሮፓን አቆጣጠር መስከረም 28 ቀን ፕሬዝዳንታዊ ምርጫ ልታካሄድ አቅዳለች። ታሊባን ምርጫውን ይቃወማል። ታሊባን ህዝቡ ስብሰባዎችና ድምጽ መስጫ ጣቢያዎች መገኘትን ጨምሮ በማናቸውም የምርጫ እንቅስቃሴ እንዳይሳተፍ አስጠንቅቋል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። አሁን ወደሚቀድመው ዘገባ እንሻገር። አዲሱን ዓመት ምክንያት በማድረግ የአማራ ክልል መስተዳድር ምክር ቤት የይቅርታ ተጠያቂ እንዲሆን የተፈቀደላቸው ከ4000 በላይ ታራሚዎች እንዲለቀቁ መወሰኑን የክልሉ ጠቅላይ አቃቢ ሕግ መስሪያ ቤት ዋና አቃቢ ሕግ አቶ ገረመው ገብረ ጻድቅ ገልጸዋል። ምህረቱ ከተደረገላቸው መካከል በማይድን በሽታ የሚሰቃዩ፣ ከተጎጂ ቤተሰቦች ጋር በተደረሰ ስምምነትና ሌሎች መሰል ይቅርታ የሚያስጠይቁ ሆነው የተገኙ ጉዳዮች ጋር የተያያዙ ናቸው ተብሏል። አስቴር ምስጋናው ከባህር ዳር ቀጣዩን ዝርዝር ልካልናለች።
የአማራ ክልል ጠቅላይ አቃቢ ሕግ መስሪያ ቤት ዋና አቃቢ ሕግ አቶ ገረመው ገብረ ጻድቅ ዛሬ በሰጡት ጋዜጣዊ መግለጫ አዲሱን ዓመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሀሳብ የይቅርታ አሰጣጥ ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከ4000 በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል ነው ያሉት።
የክልሉ መስተዳደር ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሀሳብ ምርምሮ ውሳኔ ያስተላልፈው። በዚህም መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ እዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለም እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደ እኛ ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። የማይድን ህመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአእምሮ ህመም ጋራ፣ ከስኳር በሽተኝነት፣ ከካንሰር በሽተኞች ወዘተ ጋር የሚያያዙ ናቸው። በድምሩ 4329 ታራሚዎች ናቸው ማለት ነው።
ከሰኔ 15 ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል።
አካል ነጻ ማውጣት ጥያቄ በታራሚዎች በኩል ተወሰኑ ታራሚዎች ጥያቄ እንዳቀረቡ፣ እሱን በተመለከተ የክልሉ አቃቢ ህግና መርማሪ ፖሊስ ያለበት ቡድን ለእሱ ምላሽ እንደሰጠ፣ በዚህ ላይ ደግሞ ፍርድ ቤቱ የብይን የሚሰጥበት ሁኔታ እንዳለ ገና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኘም። ሌላው የጊዜ ቀጠሮን በተመለከተ በተሰጠው ውሳኔ ላይ የወረዳ ፍርድ ቤት በተሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁን ሰዓት ድረስ እልባት አልተሰጠም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገበው እናመሰግናለን። ከነገ ወዲያ ለሚከበረው አዲስ ዓመትን ምክንያት አድርገው በኢትዮጵያ የሸቀጣ ሸቀጦች ዋጋ መናሩ፣ በምላሹም ገበያተኞች እየተማረሩ መሆኑ እየተሰማ ነው። ዛሬ በጋቢና ማጣሪያ መርሃ ግብራችን ዘጋቢዎቻችንን ወደ ገበያ ልከናል። እንግዲህ ወደ ገበያ አምርተው ሸማቾችን ጠይቀዋል። እንደሚከተለው ይደመጣል።
ስሜ ወይዘሮ ታደለች ዲደራሻ እባላለሁ። ሰሞኑን ያለው የገበያ ሁኔታ ጤፍም ያው የጨመረ ነው፣ የቀነሰ ነገር የለም። ግን ያው እንግዲህ ኪሎ 32 ነው፣ ያው በርበረም ኪሎ 85 ነው አንደኛው የሚሉት። ከዚህ በፊት ያው 80ም ነበረ 75ም ነበረ። አሁን ያው በዓመት በዓል ምክንያት 85 ነው እየገዛን ያለ ነው። ሽንኩርትማ መጀመሪያም እኮ ወደ 10ዎቹ ቤት ነበር የምንገዛ። አሁን 15 16 እያለ አሁን ዛሬ 23 24 እያሉ ነው። በፊት 18ም ወርዶ ነበረ 17ም ወርዶ ነበረ። እኛ ዛሬ አሁን 23 24 እያሉ ነው። ደረቁን ቅቤ አሁን ዛሬ 300 እያሉ ነው። 220 ገብቶ ነበረ፣ 250ም ተሽጦ ነበረ። ዛሬ ግን 300 እያሉ ነው። ያው እንግዲህ መንግስት ይሄን ነገር አይቶ ያው ሸማቾችን ቢያመ አሁን ዘይት ብታ የሱፍ ዘይት 415 400 ነው። ግን አሁን እሱ አሁን 490ም አለ 400ም አለ። እንደ ሱቁ ይለያያል ደግሞ ዋጋው። ያው እንግዲህ የዋጋውን ግሽበት መንግስት አይቶ ያው ቢቀንስልን በሸማቾችም የሚመጣውን አይቶ ቢያስመጡልንና ያው ወደ ገበሬ አካባቢ ያለውንም ያው ብቀንስ ነው። እንግዲህ ሌላ ምን ይላል?
ስሜ ለማ አሸናፊ ይባላለሁ። ያው በእህል ንግድ ነው የተሰማራሁት። ያው የኛ የሚቀርበው ጤፍ፣ በቆሎና ሩዝ ነው እዚህ የሚቀርበው። ይሄ ደግሞ የኛ የሚመጣው እኔ ማመጣው በግሌ ከወለጋ ነው። አሁን በቆሎ የሚመጣው የበቆሎ ዋጋው እኔ የሚሸጠው እዚህ በችርቻሮ የአንድ ኪሎ ዋጋ 13 ብር ነው ከነ ወፍጮ። 5 ኪሎም ገዛ 100 ኪሎም ገዛ አንድ አይነት ነው የሚሸጥ። ስለዚህ በዚህ አሁን እኔ ጋር ባለው ዋጋ ይሄንን ነው የሚመስለው። በጤፍ ደግሞ አንደኛ ደረጃው 33 ብር ነው። የሁለት መጨረሻው ደግሞ 6 7ኛ ደረጃ 5ኛ ደረጃ የሚባለው ደግሞ እስከ 27 50 ነው። ስለዚህ በዛ መሃል ነው ያለው የጤፍ ዋጋ። በዛው እንደምታየው ገበያው እንደምታየው እንግዲህ ሰው አማርጦ እንደ ልብ እየገዛ ነው።
በመንግስት የሚቀርቡ የድጎማ ፍጆታ ምርቶች በተቻለ መጠን በሁሉም አካባቢዎች ላይ በአሁኑ ሰዓት በተሟላ መልኩ እየቀረበ ነው ነበረው። በተለይ ዘይት ምርት ወንዶ ንግድ ኩባንያ የሚያቀርብባቸው አብዛኛው የኛ ዞኖች አሉ። ወደ 10 ደረጃ የሚደርሱ መዋቅር ደረጃ የሚደርሱ እነዚህ አካላት ላይ በውጭ ምንዛሬ እጥረት ምክንያት 2 ወር ያክል ዘይት አልቀረበም ነበር። ይሄም በዓሉን በፊት የሚቀርብበት ሁኔታ ጥረት እየተደረገ ነው ያለው። እስከ ሞጆ ገብቷል። በአሁኑ ሰዓት ወንዶ ንግድ ኩባንያ የሚያከፋፍልባቸው አካባቢዎች ላይ እስከ በዓል እዚኛው በዓል ከደረሰ ጥሩ፣ ካልደረሰም ወደኛው በዓል ድረስ ምርቱ ተሸጋግሮ ወደ ህብረተሰቡ ይደርሳል የሚል እምነት አለን። ከሱካር አቅርቦት አንጻር አሁን በነበረው በ45 አንዴ ነው የሚሰጠው ሱካር። እነዚህ ዙሩን ጠብቆ አሁን የስርጭት ሂደቱ መጥቷል። በየአካባቢው ላይ የሱካር ስርጭቱ እየገባ ያለበት ሁኔታ ነው ያለው። ሌላው ስንዴ አቅርቦት ጋር ተያይዞ ዳቦ አቅርቦቱ ያው በተሟላ በልኩ ከዚህ በቀደም ከህዳር ወር ጀምሮ 50% ነበረ ስንዴ ሲቀርብ የነበረው። አሁን በዚህኛው በነሐሴ ወር ጀምሮ 100% ለህብረተሰቡ በዳቦ ደረጃ ተጋግሮ የሚሸጥ አቅርቦቱ በተሟላ ደረጃ ወደ ፋብሪካዎች አንስተዋል። ወደ ህብረተሰቡ የተቀላቀለ ዳቦ ተጋግሮ እንዲደርስ እየተደረገ ነው ያለው። ይሄ ጥረት ነው። ጥረት እየተደረገ ነው ያለው። ግን ሆኖም እነዚህ ምርቶች ከህብረተሰቡ ፍላጎት ጋር እየተጣጣመ አይደለም።
አድማጮቻችን እንግዲህ መሰል ባሉን የሚመለከቱ የተለያዩ ፕሮግራሞችን በሚቀጥሉት ቀናትም ማስደመጣችንን እንቀጥላለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። ኢትዮጵያ ከሰሞኑ በታሪኳ የመጀመሪያ የሆነውን የ24 ሰዓት የህፃናት ቴሌቪዥን ጣቢያ አግኝታለች። ጣቢያው የእይታ አማራጭ ላልነበራቸው ህፃናት ታሪክ አስተማሪ፣ ግብረ ገብ ሰባኪ መሰናዶዎችን እንደሚያቀርብ ተሰምቷል። ዝርዝሩ በመቀጠል ይሰማል። ሰኔ 9 2011 የአፍሪካ ህፃናት ቀን በመላ ሀገሪቱ ሲከበር ኢትዮጵያ አዲስ የህፃናት ቴሌቪዥን ጣቢያ መርቃለች። መጠሪያው የኢትዮጵያ ልጆች ቴሌቪዥን ይባላል። የጣቢያው ስራ አስኪያጅ አቶ እስክንድር ከበደ በጣቢያ ቅርጽ እንደ አዲስ ተከሰትን እንጂ ለህፃናት የሚበጁ ትርኢቶችን በማዘጋጀት 15 ዓመታትን አሳልፈናል ይላሉ።
ባለፉት ዓመታት በተለይ የኢትዮጵያ ልጆች ጨዋታ በሚል በሀገራችን በተለያዩ የህብረተሰብ ክፍሎች ነባር እሴቶችን መሰረት ባደረጉ ሁኔታ እነዛን ለአዲሱ ትውልድ በሚሆን መልኩ የሚሰራበትና አዳዲስ ዘፈኖች የልጆች ዘፈኖች የማስተማሪያ ስራዎች ስንሰራ ቆይተናል። ባለፉት 2 ዓመታት ደግሞ ጠንከር ያለ ጥናት አድርገን ልጆች በሀገራቸው ቋንቋ የሚሰራ የቴሌቪዥን ዝግጅቶች እንደሚያስፈልጋቸው መግባባት ላይ ደረስን።
የኢትዮጵያ ልጆች ቴሌቪዥን በየቀኑ ለ24 ሰዓታት ለልጆች ታሪክና ባህልን ፍቅርና ግብረገብነትን የሚያስተምሩ ትርኢቶችን በአማርኛ ቋንቋ እንደሚያቀርብ የነገሩኝ አቶ እስክንድር የአረብ ሀገራትን ከመሰሉት በሳተላይት የሚሰራጩ የሕፃናት ትርኢቶችን ብቻ ሲመለከቱ ለባጁ ኢትዮጵያን ሕፃናት በሀገራቸው ቋንቋ በለመዱት ቀለም መርሃ ግብሮችን እንዲያገኙ መልካም አማራጭ እንደሚሆን ያምናሉ። የጣቢያው ስራዎች የሀገርና ዓለም አቀፍ የሕፃናት መብቶችን ባገናዘበ መልኩ እንደተዋቀሩም አጫውተውናል።
አንደኛ ሕፃናት ጥቅም ማስቀደም አለ። ሁለተኛ ሕፃናት የካርዱ ነፃ መሆን አለባቸው። ሶስተኛ በህይወት የመኖርና የእድገት መብት አላቸው። አራተኛው ሀሳባቸውን የመግለጽ ወይም የተሳትፎ መብት አለ። መሰረት ያደረገ ነው።
የማማን ቤት አፈላልገው አግኝተዋል። እማማ ጋር ሲደርሱ እሳቸው በእንጨት ጭስ በተሞላ ማድቤታቸው እንጀራ ጋግረው መጨረሳቸው ነበር።
ለልጆች የሚዘጋጁ መርሃ ግብሮች ጥንቃቄና ልምድ በእጅጉ የሚፈልጉ መሆኑ ይታወቃል። ይህን ለማሳካት ከተለያዩ ባለሙያዎች ጋር በትብብር እየሰሩ እንደሆኑ የሚናገሩት ስራ አስኪያጁ ጣቢያው ከንግድ ይልቅ የማህበረሰብ ግንባታ ላይ ያተኮረ እንደመሆኑ መጠን በተለያዩ ግብሮች በጎ ፈቃደኞች እንዲያግዟቸው እንደሚፈልጉም ነግረውኛል። በተጀመረ በጥቂት ጊዜያት ውስጥ ከ80,000 በላይ መልእክቶች ወደ ጣቢያው መምጣታቸውን አንስተውም ባገኙት መልካም ምላሽ መደመማቸውን አልደበቁኝም።
በአጭር ጊዜ ውስጥ በጣም ከሚገባው በላይ ነው ያገኘነው አስተያየት። እኛ ላይ የበለጠ ኃላፊነት የሚጥልና ብዙ መስራት የሀገር ሆኗል ማለት ነው እና ይህንን በስፋት መስራት ባለሙያዎችም የበለጠ በፈቃደኝነት እያገዙት መሄድ ነው ያለበት። ምክንያቱም ልጆች ላይ መስራት ሀገርን መገንባት ማለት ነው። እስከ ዛሬ በጣም የሚያሳዝነው ልጆች ይህንን የራሳቸውን ነገር አጥተዋል። ብዙ ጊዜ በመድረክ እናወራዋለን፣ በተለያዩ ልጆች ያስፈልጋቸዋል ይባላል እንጂ አልተካሄደበትም። ባለፈው እዚህ ላይ እንደሆነ ልክ ስልጣን እንደያዙ ጠቅላይ ሚኒስትሩ በሚሊኒየም አዳራሽ በተደረገው የማነቃቂያ ንግግር ልጆች ራሳቸው ሚዲያ ያስፈልጋቸዋል የሚልም ነገር አንስተዋል። መጫወች አለ ግን ይሄ ብዙ ጊዜ ይባላል እና ያንን ወደ አክሽን መውሰድ ነው። እኛ ይህንን ነገር ሞክረናል። እርግጠኛ ነን እንደሚሰፋ። እያገኘን የመጣ ነው ደግሞ ፊድባክ በጣም ደስ ይላል።
በኢትዮጵያ የመገናኛ ብዙሃን ታሪክ ውስጥ ሕፃናትን የሚመለከቱ የምስል መርሃ ግብሮች መተላለፍ የጀመሩት በ1958 ዓ.ም መሆኑን መረጃዎች ይጠቁማሉ። ኢትዮጵያ ቴሌቪዥን በተቋቋመ በዓመቱ አባባ ተስፋዬ ሳህሉን የመሰሉ ከያንያን ለልጆች የሚሆኑ ተረቶችን በማጋራት የጀመሩት መርሃ ግብር የኋላ የኋላ አድጎ ቅዳሜና እሁድ ረፋድ ላይ የልጆች ጊዜ በሚል መጠሪያ ከግማሽ ሰዓት እስከ አንድ ሰዓት በሚሆን የሰዓት በጀት ሲተላለፍ ከርሟል። ከዚህ በተጨማሪም አንዳንድ ሃይማኖታዊ የቴሌቪዥን ጣቢያዎች ከግማሽ ሰዓት ያልበለጡ የልጆች መርሃ ግብሮችን ሲያሳዩ ሰንብተዋል። ራሱን ችሎ ቀኑን ሙሉ ለልጆች የሚሆኑ መርሃ ግብሮችን በማስተላለፍ ረገድ ግን ሰሞነኛው የኢትዮጵያ ልጆች ቴሌቪዥን የመጀመሪያው ነው።
በመጪው አዲስ ዓመት ለሀገራችሁ ኢትዮጵያ ምን ትመኙላታላችሁ?
ስሜን አትኔድ በርህ ይባላል። በ2012 ዓመተ ምህረት ወይም በአዲሱ ዓመት ለሀገር የምመኘው ነገር ያው በሀገሪቱ ውስጥ እንደምናውቀው ያለመረጋጋት አለና በሁሉም የኢትዮጵያ ሕዝብ መካከል ፍጹም ሰላም እና ፍጹም ፍቅር በተሞላበት መልኩ ለሀገሪቷ ብልጽግናና እድገት አንድ ላይ የሚሰራ ትውልድ ወይም ደግሞ ዜጋ እንዲፈጠር እመኛለሁ ማለት ነው።
ሜላት ደበበ እባላለሁ። በየቀኑ አዳዲስ ነገር እንሰማለን እና እሱ ነገር ተለውጦ ዲሞክራሲያዊ በሆነ መንገዱ እንቀጥል እና ሌላውም ነገር ከዛ ተከትሎ ይመጣል። ይሄ የኢኮኖሚውም ማደጉም ሌላውም ነገር ከዛ ተከትሎ የሚመጣ ነገር ነው እንጂ ሰላም ሲኖር ነው የሰው ልጅ መስራት የሚችለው እና ሰላም ነው የምመኘው ለሀገር በአዲስ አመት።
ስሜ ብሩክተር ይባላል። ኢትዮጵያ ውስጥ ካሉ ወጣቶች አንዱ ነን። ለአዲሱ አመት ለሀገር የመጀመሪያው ሰላም ነው። ሁሉም ኢትዮጵያዊ ሰላም ሆኖ ባለበት አካባቢ ምንም አድሎ በድሎ ምናምን ሳይኖር በዘር ምናምን ሳንከፋፈል በሰላም በብልጽግና እንድንኖር ነው የሚቀጥለውን አመት እስከ መጨረሻው ድረስ ማለት ነው። ወይ ስኬት የብልጽግና እንዲሆን ከሁሉም በላይ ደግሞ የተቸገሩ ወገኖቻችን እንድናስታውስ የተመጣጠነ ኑሮ ሁላቸውም እንዲኖረ አዲሱ አመት የሰላም የብልጽግና የሁሉም ነገር እንዲሁም ነገር
ልናሴ ለስባላለሁ ለኢትዮጵያ መመኝላት ነገር አንድነቷ እንዲቀጥል አሁን በተፈጠሩ ችግሮች ወደ ኋላ ሀገራችን እንደትዘናጋ አዲሱ ትውልድ ደግሞ በፖለቲካ ተይዟል እና ይህ ያለው ነገር በርጉን በመተው ስራቸው እንዲማሩ ስራቸው እንዲሰሩ ለክልል የሚለውን አስተሳሰብ ለሀገራችን እንዲሰሩ ነው።
በሀገራችን ሰላም እንዲሰፍን ወጣቶች ወደ ትምህርታቸው ወደ ስራ ገበታቸው የሚመለሱበት አንድ የምንሆንበት አመት ይሁንልን ብላችኋል። ሁሉም መልካም ምኞቶች እንዲሳኩ የኛ ምኞት ነው። መልካም አዲስ አመት።
ሐሳባቸውን ያጋሩንን ወጣቶች በድጋሚ እናመሰግናለን። አሁን የዘጋቢዎች መስኮት የሚሰማበት ሰዓት ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በቀደመው ጊዜ መልካም ወጣት የሚል መርሃ ግብር በመክፈት ከ60,000 በላይ ወጣቶችን ከጎጂ ሱስና ወዳሚ የኑሮ ብሂል ተላቀው መልካም ሰው እንዲሆኑ የሚያግዘውን አገልጋይ ዮናታን አክሊሉን አነጋግሮ ነበረ። በዛሬው ዘገባው ደግሞ በመርሃ ግብሩ ውስጥ ተሳታፊ ከነበሩ ወጣቶችና ወላጆች ጋር ተጫውቷል። ዘገባውን
ሰማያዊል ተሾም ይባላል። የ2010 የመልካም ወጣት ስልጣኔ ነው።
ከ2010 ወደዛና ከ2010 ወደዚህ ህይወት ምን መስላል ኖሮክ?
ያው ደስ የሚያሉ ህይወቶችን ነበር ያሳለፍኩት። በቃ ምዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ። ደግሞ በዛ ደስተኛ ነኝ።
ምን አይነት ለውጥ ነው ያስተናገድከው በህይወት ውስጥ?
ፐርሰናሊ በህይወቴ ላይም ብዙ ለውጦች አሉ። በሶስት ውስጥ ዓለም ውስጥ ሆነ መጠጥ ሲጠጣ ሴት ያምርሃል፣ ከሴት ጋር ስተኛ ደግሞ ኃጢአት ነው። አሁን ላይ ያለኝ ሰላም ዓለም እንደሚሰጣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላልና ቃሉ እኔ ውስጤ ደስተኛ ነኝ። በምንም ልተካው በምንም ላለውጠው የምችለው ደስታ በህይወቴ ውስጥ አለ።
ከዚህ በፊት በምን አይነት ሱስ ውስጥ ነበር?
አሽሻጭሳለሁ፣ እቀማለሁ፣ እጠጣለሁ። እንደዚሁም ደግሞ ምስክርነቴን እንዳያችሁት ሴት ዲለር ነኝ ወይም አልበሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የምሰጠው።
አሁን እነዚህ ነገሮች ባሉበት አታልፊም አትጠጋም ማለት ነው?
የአእምሮ ለውጥ እና ደግሞ የህይወት ለውጥ ስታረክ ትላንት ከነበርክበት ፐርሰናል ህይወት አሁን ወዳለበት ፐርሰናል ህይወት ነው ያመጣው። ስለዚህ የትላንት ማንነቴ አይመለከተኝም። የትላንቱ አቤል ሞቷል፣ ይሄ አዲሱ አቤል ነው ያለው።
ስሜ ነቢያት አማረ እባላለሁ። የአቤል አከራይ ነኝ።
በቅርበት ምንድን ነው እሱ ጋር ያየሽው ለውጥ?
አቤልን የማውቀው ቢያንስ አመት ሊሆን ነው እዚህ ግቢ ማለት ፕሮግራሙ መጥቶ ከተሳተፈ ጀምሮ እዚህ ግቢ ነው ተከራይቶ የሚኖረውና በህይወቱ በጣም ትልቅ ለውጥ አይቻለሁ። በመንፈሳዊ ህይወቱም በፊዚካልም ኦልሬዲ ፋሚሊ ነን እኛና እሱ ማለት ነውና እጅግ በጣም ስርዓት ያለው ኢቭን ከሶስት ሰዓት በላይ ቆይቶ አያውቅም ውጪ።
ስሜ ዲቦራ ስዩም ይባላል። ከአዲስ አበባ ነው የመጣሁት። ከስልጠናው በፊት በጣም የሚያስጠላ ላይፍ ነበረኝ። በራሴ ጥፋት እናቴ ይጠላኛለች ብሎ በማሰብ እና ከአጉል ጓደኞች ጋር በመግጠም ወደ ሱስ ዓለም የገባሁት። በቃ በሱስ ውስጥ በጣም ተጎድቻለሁ፣ በአካላዊም በመንፈሳዊም በሞራልም ማለት ነው።
ምን አሳጣሽ ሱሱ? ምንድነው ያደረሰብሽ ጉዳት ሱስ?
ትምህርት በጣም ጎበዝ ተማሪ ነበርኩ የእውነት ማለት ነው። እና እዛ ሱስ ውስጥ ከገባሁ በኋላ አሁን የኔ ጓደኞች ሜዲሲን ነው እየተማሩ ያሉት። እኔ 11ኛ ክፍል ላይ አላጠናም አልችለውም በሚል ነው ወደ ሶሻል ገብቼ። ማለት ሶሻል ጥሩ አይደለም እያልኩኝ ሳይሆን እኔ አቅሜን አውቀው ነበረ። በሱስ ምክንያት ነው የኔ አይምሮ የተበላው። አሁን እግዚአብሔር ይመስገን ተመርቅ ያለው፣ ግን ባልገባ ኖሮ በአሪፍ ትምህርት መረቅ ነበረ።
ብዙ ነገር ሳጠሻል ማለት ነው?
አዎ በጣም። ሌላ አካላዊ ጉዳት በጣም አሁን ላይ ነው እንደውም እየተመለስኩ ያሉት እንጂ ኪሎዬም በጣም ውርዶ ነበር። 30 ምናምን እስከምገባ ድረስ ነው የቆየ እንትን ያልኩት እና በቃ በፊቴም ትክክል አልነበረም። ቤተሰብ እናቴ 10ኛ ክፍል በቃ ወደ ማትሪክ ልወስድ ምናምን ስል የሞተችው እና አባታችን ነው ለብቻው ያሳደገን እና በጣም ነበር ማሰቃዩ። ቴልቭ ላይ ስማርት እዚህ ይለኛል የትምህርት ቤት ክፍያ ሲሰጠኝ እኔ መጨረሻ ላይ ነው ማትሪኩን አትፈተኝም ተብዬ እሱ ነው ሄዶ ማለት እኔ አልከፍልም ነበረ ለሌላ ነገር የምጠቀመው እና እንትን እሱ ነው ሄዶ የከፈለው ማለት ነው። መጨረሻ ላይ ሙሉ ሂሳቡን ሰጥቶ ምናምን ነው ማትሪክ የተፈተንኩት እንጂ አትፈተኝ ሲባሉላ መናገር ፈርቼ ቤት በቃ ላልፈተን ነበረ። ብቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም። ባለፈው ዕለት ሄጄ ነበር ሐኪም ቤት እና ሚሞሪ ሉዝ አድርጌዋለሁ።
የእኔ ስም ስዩም መታፈሪያ ነው። የዲቦራ ስዩም አባት ነኝ። ዲቦራ እንግዲህ ከዚህ በፊት ስትል እንደነበረው እዛ ስትመሰክር እንደነበረው ያው በአንዳንድ ይሄ ሱስ በሚባለው ውስጥ ነበር። በዛ ውስጥ እያለች ባለፈው አመት አገልጋይ ዮናታን ጋዚ ሄዳ ትገለገል ነበር። ከዛ ወዲህ ከዛ ከተመለሰች በኋላ እዚህ ምስክርነቷን እንደሰማችሁት እሷ እንደመሰከረችው ከዛ ወዲህ እዛ ጌታ ረድቷት ተመልሳ ነበር። ከዛ በኋላ እዚህ ከመጣች በኋላ እኔም በቅርብ እከታተላት ነበር። ከእንደዚህ አይነቱ ተላቃለች። መላቀቅ ብቻ አይደለም፣ ከዛ ወዲህ ደግሞ በትምህርቷም ጥሩ ውጤት አስመጥታ ተመርቃለች። ከኔ ጋር መልካም ግንኙነት ነው ያላት። እኔም ተከታትያታለሁ። ምንም አይነት እንደዚህ አይነት ነገር እሱንም አሁንንም በቅጡ እያገለገለች ነው፣ እየሰራች ነው። አጋጣሚ እናቷ የለችም፣ አርፋለች። ከእናቷንም እንትን ብላ ያው እየሰራች ነው።
ብዙ ወጣቶቻችን የተሰረቁና የተቀመጡ ናቸው የሚለው የመልካም ወጣቶች ፕሮጀክት መሪ አገልጋዩ ተናከሉ፣ በዓላማ ከመምራት ይልቅ በምኞት ፈረስ የሚጋልቡ ትክክለኛውን መንገድ ተከትለው የፈለጉበት የማይደርሱ መሆናቸውን ገልጾ ወጣቶቹ ከዚህ ችግር ውስጥ እንዲወጡ ስልጠና ሰጥ መቆየቱን ለቪኦኤ ተናግሯል።
ብዙ ወጣት ወይ የተቀመጠ ነው ወይ የተሰረቀ። የተቀመጠ ነው ማለት በህይወት ማዕበል ውስጥ ማለፍ የማይፈልግ ዳር ቁጭ ብሎ ህይወት ሲያልፍ የሚታዘብ ህይወት በቴሌቪዥን ደስ የሚለው ሌላ ሰው በከፈለው ቢል መኖር የሚወድ ቁጭ ብሎ የሚመኝ ቤት ቢኖረው መኪና ቢኖረው አሜሪካ ቢሄድ ወይ ደግሞ እንዴት ነው በጣም ሌግዠሪ ነገር ውድ ጫማ ውድ ልብስ ቢለብስ ግን ይሄን ለማድረግ ዋጋ የማይከፍል የምኞት ለራስ ብቻ የሆነ አንደኛው እሱ ነው። ሁለተኛው ደግሞ የተሰረቀ ሌላ ሰው የለበሰውን ሌላ ሰው የሚኖረውን ኑሮ መስሎ መኖር የሚፈልግ የራሱን ቤት ኮንቴክስት የራሱን ቤት ህይወት ጠልቶ በጎረቤቱ የተሰረቀ በዛኛው ቤት የተሰረቀ እንጀራ በምትጋግር ልብስ በምታጥብ እርሻ በሚያርስ ልጆች በሚያስተምር ቤተሰቡ የስብዕና ልዕልና ሳይኮራ በሙስና የሚነዳ መኪና የሚገዛ ጫማ የሰረቀ። ለዚህ ደግሞ ምክንያቱ አላማ ማጣት እና አላማ ብዙ ልጆች የሚመስላቸው ብዙ ወጣቶች የሚመስላቸው ምኞት ይመስላል።
ይቅርታ መጠየቅ የቻለን ካለፈ በኋላ ይቅርታ የምናደርግለትና የምንጠይቀውን ሰው ከጎናችን አጥተን በጸጸት ከመሰቃየት ይልቅ የአሸናፊነት ተምሳሌት የሆነውን ይቅርታ ከወዱ መጠየቅ አለብን ሲልም ይመክራል።
ቀን ሳለ በጊዜ የበደልከውን ወይም የበደለህን ሰው ይቅርታ መጠየቅ እና ይቅርታ መቀበል በጣም ትልቅነት ነው። ቂም፣ ጥላቻ እነዚህ ነገሮች ሁሉ ለማህበራዊ ውድቀትም ቀውስም ለግልህም ጤና መዛባት ትልቅ ምክንያት ነው የሚሆነው። ጀግንነት አነጣጥሮ መተኮስ፣ ሰው መግደል፣ ማሳበድ ወይም ደግሞ መበቀል አይደለም። ጀግንነት በይቅርታ ሰውን የራስ ገንዘብ ማድረግ።
በ2011 ዓ ም ክረምት 35,000 ወጣቶችን ባለፉት 2010ና 2009 ደግሞ 30,000 ወጣቶችን በድምሩ እስካሁን 65,000 ወጣቶችን ያሰለጠነ ወጣት አገልጋይ ዮናታን አክሉ የስልጠናውን መዝጊያ ፕሮግራም በአዲስ አበባ ሚሊኒየም አዳራሽ ያደረገ ሲሆን የኢትዮጵያ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር በቦታው ተገኝተው ለፕሮጀክቱ ያላቸውን ድጋፍም ገልጸዋል። ዶክተር አብይ አህመድ ለወጣት ዮናታን አክሉ የ25,000 ዩሮና የወርቅ ሽልማት አበርክቶለታል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። ነገና ከነገ ወዲያ የኢትዮጵያን አዲስ ዓመት ምክንያት በማድረግ የተለያዩ ዝግጅቶችን እናስደምጣችኋለን። ቀጠሯችሁ ከእኛ ጋር እንዲሆን ከወዲሁ እንግዲህ ግብዣችን አቅርበናል። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በቪኦኤ አምሃሪክ እንዲሁም ደግሞ በጋቢና ቪኦኤ ሃሽታግ በሚለው የትዊተር አድራሻችን ልታገኙ ትችላላችሁ። ሀብታሙ ስዩም አብሬያችሁ ነበርኩ። ሞክቢል ያቤሮ አቀናባሪያችን ነው። ደህና ደሩ። Let's go.
ኩን ራዲዮ ሰገሌ አሜሪካቲ